ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
አድማጮቻችን እንደምን አመሻችሁ። ይህ የጋሻ አማራ ድምፅ ራዲዮ ነው። የጋሻ አማራ ድምፅ ራዲዮ በ15360 ኪሎ ሄርዝ በ19 ሜትር ባንድ ወደ እናንተ ዘወትር በሳምንት አራት ቀን ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የምናቀርበው ፕሮግራም አሁን ይጀምራል። የዕለቱ መርሃ ግብራችን በመጀመሪያ በዜና እወጃ እንጀምርና በመቀጠል ደግሞ ወደ ዛሬው የውይይት ርዕሳችን እንገባለን።
በመላው የአማራ መስተዳድር ከተሞች ነገ ከማለዳው ጀምሮ የተቃውሞ ሰላማዊ ሰልፍ ይደረጋል። በነገው የተቃውሞ ሰልፍ ላይ የአገዛዝ ወታደሮች ከአማራ ሕዝብ ጋር እንዲተባበሩ አርበኛ ዘመነ ካሴ ጥሪ አቀረበም። የደንበጫ ከተማና አካባቢው ነዋሪዎች ለሰላማዊ ሰልፍ መዘጋጀታቸውን አስተባባሪዎች አስታወቁም። መላው አማራ ለተቃውሞ ሰላማዊ ሰልፍ እንዲወጣ በደብረ ማርቆስ ከተማ በራሪ ወረቀቶች እየተበተኑ ነው። ዕለተ ቅዳሜ መጋቢት 23 ቀን 2015 ዓ.ም ላይ እንገኛለን። ጤና ይስጥልኛ አድማጮች፣ ከጋሻ የአማራ ድምፅ ራዲዮ አርዕስቶቹን በማስቀደም የነገውን የተቃውሞ ሰልፍ የተመለከተ ልዩ የዜና ወጃችንን ይዤ ቀርብ ያለሁ ጌጥዬ ያለው ነኝ። ወደ ዝርዝሩ አልፋለሁም። በመላው የአማራ መስተዳድር ከተሞች ነገ ከማለዳው ጀምሮ የተቃውሞ ሰላማዊ ሰልፍ ይደረጋል። የሰልፉ አስተባባሪ ግብረ ኃይል የአማራ ተፈጥሮዊ በሕይወት የመኖር መብት በኦሮሞ መታገዱን ገልጿል። በመሆኑም የአማራ ሕዝብ በአደባባይ ስለ መብቱ የሚጠይቅበትና የማይቀርበት ታላቅ ሕዝባዊ ሰላማዊ ሰልፍ ነገ እሁድ መጋቢት 24 ቀን 2015 ዓ.ም በመላው አማራ ይካሄዳል። አማራዎች የመንቀሳቀስ የማምለክ ተንቀሳቅሶም ሀብት ንብረት የማፍራት በፈቀድነው የሀገራችን ክፍል የመኖር መብታችንን እንዲሁም በሕይወት የመኖር ተፈጥሯዊ መብታችንን በኦሮሞ ገዥ ቡድን በታገደበት የህልውና አደጋ ላይ እንገኛለን ብሏል ግብረ ኃይሉ። እኛ አማራዎች የታወጀብንን የዘር ማጽዳት ማጥፋትና ሁሉን አቀፍ የዘር ጭፍጨፋ ለመመከት የምንነሳበት የምንተባበርበት እናም ተደራጅተን በህዝባዊ ትግል ይህንን አስከፊ አማራ ጠል ስርዓተ መንግስት የምናስወግድበት ወሳኝ የታሪክ ምዕራፍ ላይ ነን። ታሪክ ያለን ታሪክ የምንሰራ ኩሩ ህዝብ ነን። የቀደምት አባቶቻችን ኢትዮጵያ ብረሳሽ ቀኝ ትርሰኝ ሳላስብሽ ብቀር ምላሴ ከትናገ የትጣበቅ ብለን የምንምልላት ሀገራችን ናት። ነገር ግን አማራን የማታከብር የምታሳድድ በጅምላ የምትገድል እንዲሁም የምታፈናቅል ኢትዮጵያ አናውቅም ሲልም የሰላማዊ ሰልፉ አስተባባሪ ግብረ ኃይል ገልጿል። እርፉን ጥሎ መሳሪያ አንጠልጥሎ በደምና ጥንቱ ባቆያት ሀገር በህዝባችን ላይ የምትቀልድ የምትመጻደቅና ለደረሰብን እጅግ ዘግናኝ ግፍ የማትራራ ኢትዮጵያ አናውቃትም። ሞታችን ሰርጋችን ከሚመስለው ስርዓተ መንግስት መፍትሄ አንጠብቅም። ህልውናችንን በክንዳችን እናስከብራለን በማለትም ጨምሯል። በነገው የተቃውሞ ሰልፍ ላይ የአገዛዙ ወታደሮች ከአማራ ህዝብ ጋር እንዲተባበሩ አርበኛ ዘመነ ካሴ ጥሪ አቀረበም። በባህር ዳር ሰባት አሚት ወህኒ ቤት ያለ ወንጀሉ በግፍ እስር ላይ የሚገኘው የአማራ ህዝባዊ ኃይል ፋኖ ዋና አዛዥ አርበኛ ዘመነ ካሴ ነገ መጋቢት 24 ቀን 2015 ዓ.ም የሚካሄደውን የተቃውሞ ሰላማዊ ሰልፍ አስመልክቶ መልእክት አስተላልፏል። በአማራ ልዩ ኃይል፣ በመደበኛ ፖሊስ ብሎም በሌሎች አደረጃጀቶች ውስጥ ያሉ የአገዛዙ ወታደሮች ወደ ህዝብ እንዳይተኩሱ አስጠንቅቋል። ከሚያልፍ ስርዓት ጋር ከመወገን ይልቅ ለህዝብ እንዲወግኑም ጥሪ አቅርቧል። ይህ ስርዓት ያልፋል፣ እመኑኝ። ነገ እንደ መስከረም ጉንበኖ ይጠፋል። እናንተና መከረኛው ህዝባችሁ ግን መኖርን ትቀጥላላችሁ፣ መኖርን እንቀጥላለን። ስለዚህ አፈር ግጦም አፈር መስሎ ያሳደጋችሁ ህዝብ ላይ እንዳትተኩሱ ብሏል። እንደ እንጨት በደረቀ ገላዝላ የደረቀ ጡት እያጠባች ያሳደገች ግን አማራ ስለሆነች ብቻ ብዙ ጠላት ያላት ምስኪን እናታችሁ ገላ ላይ ዱላ እንዳታሳርፉም። የተለያየ ዩኒፎርም ወይም ልብስ መልበሳችን ውሎና አዳራችን መለያየቱም የተለያየን ሰዎች አያድርገንም። ሁላችንም በአንድ የሰከረ ዘመን የተፈጠርን የአንድ ድሃ ግን ኩሩ ማህበረሰብ ልጆች ነን። ወደድንም ጠላንም አንድ አፈር ያበቀለን ካንድ ወንዝ የተቀዳን ወንድምና እህቶች ነን። ስለሆነም የሚያልፍ ሥርዓት አዘዟችሁ ወላጆቻችሁን እንዳትበድሉም የነገ መጠጃ ቤታችሁን እንዳታቃጥሉ ሲልም አርበኛ ዘመነ ካሴ አስጠንቅቋል። ወታደሮች የህዝቡ አካል እንደመሆናቸው መጠን ያማራን ህዝብ የህልውና ስጋት ተጋርተው የህዝቡ አመጽ ተካፋይ እንዲሆኑም ከተለያዩ ለህቃን ጥሪዎች እየቀረቡ ነው። የደምጫ ከተማና አካባቢው ኗሪዎች ለሰላማዊ ሰልፍ መዘጋጀታቸውን አስተባባሪዎች አስታወቁ። በደምጫና አጎራባች ከተሞች ማለትም በየጨረቃ ከተማ፣ በዋድ ከተማ፣ በአንጀኔ ከተማ፣ በገሊላ ከተማ፣ በነወንድ ከተማ፣ በየዘለቃ ከተማ ታላቅ የተቃውሞ ሰልፍ ይካሄዳል። በከተሞች ዙሪያ የሚገኙ የገጠር ቀበሌዎች የሚኖሩ ኗሪዎች ወደ የሚቀርቧቸው ከተሞች በሰልፍ በመግባት የደምጫውን ሰልፍ ይቀላቀላሉ። በየከተሞቹ የሰልፉ አስተባባሪዎች ተመድበው ስራቸውን ከማህበረሰቡ ጋር እየሰሩ መሆኑንም ገልጿል። የዘለቃ፣ ነወድ፣ አንጀኔ፣ ገሊላ ላይ ሰልፉ እዚያው ተካሂዶ የሚጠናቀቅ ሲሆን የዋድ ከተማና የየጨረቃ ከተማ ሰልፈኞች በከተማቸው ሰልፍ ካደረጉ በኋላም ወደ ደምበጫ በሰልፍ በመግባት ከደምበጫ ከተማ ሰልፈኛ ጋር እንዲቀላቀሉም ታቅዷል። መላው አማራ ለተቃውሞ ሰልፍ እንዲወጣ በደብረ ማርቆስ ከተማ በራሪ ወረቀቶች እየተበተኑ ነው። የፊታችን እሁድ የሚደረገውን የተቃውሞ ሰልፍ አስመልክቶም በደብረ ማርቆስ ከተማ ከትናንት መጋቢት 22 ቀን 2015 ዓ.ም ጀምሮ ቀስቃሽ በራሪ ወረቀቶች እየተበተኑ ነው። ወረቀቶቹ ሁሉም አማራ ለህልውናው በሚደረገው የተቃውሞ ሰልፎች ላይ እንዲገኝ የሚጠሩ ናቸው። በተመሳሳይ በዳንግላ፣ በዱርቤቴና በመራይ ከተሞች ቀስቀሰው ቀጥሏል። አድማጮች፣ ዜናዎቻችን እስካሁኖቹ ነበሩ። ጤና ይስጥልኝ።
አድማጮቻችን፣ አሁን ወደ ሁለተኛው ክፍል ተሻግረናል። ሁለተኛው ክፍል ላይ እንግዳ ይዤላችሁ ቀርቤያለሁ። እንግዳችን ከኢትዮጵያ ፋኖ ምስጋን ደስዬ የወሎ አማራ ፋኖ አመራር ነው። ከእሱ ጋር ከትላንት ወዲያ ነበር ቆይታ ያደረግኩት። ከእሱ ጋር ያደረግኩትን ቆይታ በቀጥታ አሁን ይዤላችሁ ቀርባለሁ። ከዛ በፊት ግን አንድ ልገልጽላችሁ የምፈልገው ይህን ዝግጅት በዛሬ ዕለት እያስተላለፍን ባለበት ሰዓት የጣና ብርጌድ እና ደጀን ብርጌድ በተለይ ካላማጣ አጠቃላይ ከራያ ግንባር እንዲወጡ የተደረገ መሆኑን በውይይታችን አንስተን ስለነበረ በቀጥታ አንወጣም ብለው ስለነበረ በአሁኑ ሰዓት ግን መውጣታቸው የተረጋገጠ መሆኑን ዜናው ደርሶኛል። ስለዚህ በተለይ ጣና ብርጌድ እና ደጀን ብርጌድ ኮሎኔል ዘመዴና ኮሚሽነር ዘመዴና ኮሚሽነር ጌታሁን የሚመሩት በመሆኑ ከዚህ በፊት ውጡ ሲባል አንወጣም ማለታቸውን መዘገቤ የሚታወስ ነው። ዛሬ ያንን አስመልክቶ ውይይት ይዘን ነበረ፣ ግን እንዲወጡ ስለተደረገ በውይይታችን መካከል ምናልባት ስለነሱ ሲነሳ ከትላንትና ወዲያ የተቀረጸ እና የተደረገ ኢንተርቪው በመሆኑ ይህን ግምት ውስጥ እንድታስገቡልን መልካም ቆይታ።
አንድ ነገር እንደው በቅድሚያ ላንሳ። በተለይ የአማራን ልዩ ኃይልን በርካታ ችግሮች እየደረሱ መሆኑን ብናቅም በአማራ ፋኖ ላይ ደግሞ ትጥቅ የማስፈታት እንቅስቃሴ እየተከናወነ ለማስፈታት ከፍተኛ ጥረት እየተደረገ መሆኑን እንሰማለን። ትጥቃችሁን ፈታችሁ ሆይ? በተለይ የሰሜን ማለትም የወሎ አማራ ፋኖ አመራር እንደመሆንህ መጠን ትጥቃችሁን ፈታችሁ ሆይ? ይህስ እንቅስቃሴ ምንድን ነው የሚያሳየው? እውነት ነው ወይ? ምንድን ነው ያለው በዚህ ሁኔታ ላይ የምትልን?
አመሰግናለሁ። እንግዲህ እኛ ባለፈው ሳምንት አካባቢ በክልሉ ያሉ ከፍተኛ አመራሮች ታዘው በፋኖን ትጥቅ እንድታስፈቱ የሚል ነገር ደርሷቸዋል። እነሱ ቀጥታ አይደለም የተናገሩት፣ ፋኖ ይበተንልን ወደ ልዩ ኃይሉ ወይም ወደ መከላከያ ወይም ወደ ሚኒሻ ይግባ የሚል ሀሳብ ይዘው መጡ። በጊዜው እንግዲህ እኛ ትጥቅ ለመፍታት መሳሪያ ተሸክመን ላይታች ለማረት ለማለት ሐሳቡም ፍላጎቱም የለንም። ጊዜ ባመጣብን ችግር ምክንያት መሳሪያን ስተናል። ነገር ግን እኛን መሳሪያ ጣሉ የምትሉ ከሆነ አንደኛ የወልቃይትና የራያ ጉዳይ እልባት አግኝቷን ወይ? ሁለተኛ በከሚሴ በኩል አሁንም ኦሮሞ ሊያጠቃን መጥቷል። ይሄ ድጋሚ ጥቃት አይወስድብንም ወይ? ሶስተኛ ህወሓት ዙሪያውን ሰራዊት አስጠግቷል በመሆኒና በዝባ በርገሌ አቅጣጫ። ይሄ ድጋሚ አንወረርም ወይ? አራተኛ አዲስ አበባ አማራ በመሆናቸው ብቻ ወይም አማራ በመሆናችን ብቻ አትገቡም አትወጡም፣ ንብረታችንም እንዲፈርስ ያው ብዙ ወንድሞቻችን ቤተሰቦች ቤታቸው እንዲፈርስ ተደርጓል። እነዚህን እልባቶች መስጠት ትችላላችሁ ወይ? እኛ ትጥቅ እንድንፈታላችሁ የሚል ጥያቄ ቀረበላቸው። ይሄ ከኛ አቅም በላይ ነው፣ ይሄን መመለስ አንችልም፣ ለሚመለከታቸው አካላት እናሳውቃለን የሚሉ መልሱን ከነሱ ታገኛላችሁ የሚል ምላሽ ሰጡን። ይሄን እንግዲህ ስናይ ምንድነው እያየን ያለ ነው፣ ከተወሰነ ቀናት በፊት አሁን ማህበራዊ ሚዲያ ላይም አንዳንድ ሰዎችም በእርግጥ ነግረውናል። የትግራይ ኃይሎች እኛ ወደ ሰላም እንድንመጣ ካስፈለገ አንድ ነገር አድርጉልን፣ እሱም የአማራን ኃይል ትጥቁን አስፈቱልን የሚል ጥያቄ በክልሉ አመራሮች በኩል መነሳቱን ሰምተናል። ይሄ እንደው
የሚያቀርበው አዲስ የሽግግር መንግስት ብለው ያዋቀሩት ማለት ነው ወይስ በድርድሩ ወቅት የነበረ ነው?
አዎ አይደለም፣ አዲስ ያዋቀሩት መንግስት ነው። አሁን ይሄን ጥያቄ እያነሳ ያለው እንግዲህ ምንድነው፣ እነሱ መሆኒ አካባቢ ሰራዊት አስጠግተዋል። አዳልጋ የሚባል ቦታ አለ፣ በዛ በኩል አስጠግተዋል። ባበርገሌ በኩል አስጠግተዋል። ባበርገሌ በኩል የተጠጋው ኃይል ብረት ለበስ ነው። መንግስታችን እንግዲህ ያው የሚታወቀው ነገር ነው። መቼም ዛሬ ተናግሮ የምናምነው ሰው እንኳ ለማግኘት በጣም እየተቸገርን ያለ ነው። ከባድ መሳሪያ ፈትተዋል የሚል እሳቤ ያነሱ፣ ነገር ግን ታንከኛና መድፈኛ ሞርተር ምድብተኞች ባበርገሌ በኩል ተጠግተው ወደዚህ እነ ኮረምን ለመያዝ እንዲህ አይነት ነገር አላቸው። ዙሪያውን የምታየው ነገር ምንድን ነው? የህወሓት ከፍተኛ ጀነራሎች ጋር የኛ መከላከያ አመራሮች ራያን ለማስለቀቅ ሰፊ ጥረት አድርገው ነበር። ከዚህ በፊት የልዩ ኃይሉ ጋር ጫፍ ደርሰው ነው ለመጋጨት ደርሰው የተመለሱት። ምክንያቱም ከኮረም አሸንጌ አካባቢ ባለው ኃይል እንደገና በታች ደግሞ በርተህ ላይ አካባቢ ያለውን የአማራ ልዩ ኃይል ጣና ብርጌድ እና ደጀን ብርጌዶች ወጥተው ከዛ እንዲሄዱ ጥያቄ ያቀረቡ በሁለቱ አዛዦች መካከል አለመግባባት መፈጠሩን አውቃለሁ። እንደውም መኪና አዛዡን የልዩ ኃይሉን አዛዥ በመኪና ገጭታችሁ ምቱት የሚል ወሬ ሁሉ ይናፈስ ነበር። ምን ያክል እውነት እንደሆነ ባይታወቅም
እሱን ከዚህ በፊት ሰምተን እኛም ጉዳዩን ውይይት ላይ አቅርበነው ነበረ እና እንደው ወደዛ ከሄድክልኝ እንደውም በጣም ጥሩ ነው። ምን ያህል እውነት ነው ይሄ በጀነራል ተስፋዬ በኩል ከፍተኛ? ምክንያቱም እነ ጀነራል ተስፋዬ እነ ጀነራል ማን ነው ጀነራል አሰፋ ቸኮል፣ ጀነራል ሶሪያን ነው እንደዚህ የሚባሉት ወደ ትግራይ ሁሉ ያላቸው ግንኙነት ከትግራይ አካባቢ ሄደው እንደመጡም ይገለጻል። እና ያንን ለመፈጸም ቃል የተገባውን ሁኔታ ለማከናወን ጣና ብርጌድና ደጀን ብርጌድንም እንዲወጡ ከአላማጣ ኮረም እንዲወጡ የተደረገበት አይነት ሁኔታዎች ሰምተን ዘግበናል። እና እውነት ነው ማለት ነው ይሄም በዛ አካባቢ?
አዎ፣ አመራሮቹ ላይ ያው ካለን እንግዲህ ቀረቤታ እንዲህ አይነት ነገሮች በቅርብ ይደመጣሉ። አሁን ጊዜያቸው ስላልሆነ እንጂ ብዙ ከዚህ የከፉ ብዙ ነገሮችም ተሰርተዋል። እንግዲህ እንዳታወጡ ወይ እንዲህ እንዳይል አንዳንድ አስቸጋሪ ነገሮች እንዳይፈጠሩባቸው በመስጋት እንጂ እንኳንስ እነሱ በእነሱ እኛ ላይ እንኳ የደረሰው የስልክ ማስፈራራት፣ ዛቻ፣ እንዲህ በጣም ብዙ የሚያስጠሉ ነገሮች አሉ። አንድ ጠላት አለን ያንን መልክ እስከምናሲስ ድረስ በሚል እንጂ ነገ አንለቃችሁም፣ እናጠፋችኋለን፣ እንዲህ እናደርጋችኋል የሚል ዛቻ አለ። ከልዩ ኃይሉና በእነሱ መካከልም ያው በተገቢው ግጭት ነው ተፈጥሮ የነበረው። እኔም በቅርብ ስለነበርኩኝ አውቀዋለሁ ችግሩን። ምንድነው ጠቅላላ የአማራ ልዩ ኃይል ጉንቡርዳ ድረስ ማነው በአሸንጌ በኩል ያለው እንግዲህ ታውቃለህ፣ የራያ ብዙ ቦታዎች አልተለቀቁም። የተወሰኑ በዚህ በኮረም በኩል ያሉት እስከ ጉምቡርዳ ድረስ የኔ ነው ብለው ነው የጠየቁት። ነገር ግን በታሪክ እነ ፍራንሲስኮ አልባሬስ፣ እነ ሌቭኒን፣ እነ ዴልባዮ፣ ትርሚንግሃም፣ እነ ፒርስ ወይም ደግሞ ዝነ ተክለ ጻዲቅ መኩሪያ መኞቹም የጻፉት አለ። የራያ አገር ከአላውሃ እስከ ኤቦ ወንዝ ድረስ ነው የሚል ኤቦ ማለት ሔዋኔ ድረስ ነው። ነገር ግን እኛ የማንነት አስመላሽ ኮሚቴዎቹ እያለን ከክልል የመጡት ካድሬዎች የሰፈር ሽማግሌዎችን ሰብስበው በንጉሱ ዘመን መንግስት የነበረውን በርተህላይና ጉምቡርዳ ድረስ ቅላር ተጥሎበት የነበረውን መሬት እስከዛ ድረስ ንጉሱ ይመለስ፣ ምክንያቱም ከጣሊያን ውጊያ ሲመለሱ የዋጅራት ህዝብ ወግቷቸዋልና የራያ ህዝብ ወጋውት ተብሎ እንትን ተብሎ ተነግሯቸው ስለነበረ መሬቱ ላይ ቅላር ጥለውበት ነበረ እና ያኔ ከራያ 72 ሰዎች ናቸው ይላል ግማሹ 68 ሰዎች ናቸው ይላል ተመርጠው ንጉሱ ጋር ሄደው አቤት ብለው ቋንቋችን ከቋንቋቸው ጋር ማይመሳሰል፣ በባህልም ማንግባባ፣ ሰዎች ጋር እንድንተዳደር ተደረገ፣ እኛ ለወጋ ነውትም ብሎ ለንጉሱ ሲያስረዱ እንዲረጋገጥ ተደረገና ያው ከበርተ ላይ ወዲህ ከጉምቡርዳ ወዲህ ለአማራ ይሁን ተባለ። አሁን ይሄን እንኳ ባለው ቦታ ላይ እንኳ ሄደው ሙሉ ለሙሉ የራያ መሬት ሳይከበር ነው ሰራዊቱ ወደዛ እንዳና እኛም እንዳናልፍ ሰራዊቱም ከፊታችን ሄዶ ቆሞ እንዳንንቀሳቀስ ያደረገው። ስለዚህ ደጀን ብርጌድ እንግዲህ ከላይ በኩል በተኩለሽ በኩል ወጥቶ ጋሸናን ሊዘጋ የነበረውን ኃይል እኛ ጋር ጮቢ በርኛ እሷ ጋር ነው የነበርነው። በአስቸኳይ በጀርባ እሷ ካልገባች አይሆንም ተባለ። በወልዲያ በኩል ዙራ በሙጃ በኩል አድርገው ያንሰሩ እንግዲህ ያን ቁልቁለት ደጀን ብርጌድ ናት። 52ኛ የሚባለው ክፍል ጋር ያው ብዙ ችግሮች ነበሩ። በዛ በውጊያውም ዙሪያ ደጀን ብርጌድ ባትኖር ዳግም ጋሸና የመያዝ እድሉ ሰፊ ነበረ። አሁን እሱን ቆርጣ ወደ ታች ዛው ወረደች። ከዚህም ጣና ብርጌድ አብረው ከመከላከያ ጋር ሄዱ። ደጀን ብርጌድ በኮረም በኩል፣ ጣና ብርጌድ ደግሞ በዚህ በማይጨው በመሆኒ በኩል ነበር የገቡት። ከዛ ግንባር ውጡ ተብለው መታዘዛቸውን አውቃለሁ። ይህን የሚያዘዙት እንደሚባለው ጀነራል ተስፋዬ ናቸው ያዘዙ የተባለው። ነገር ግን ሁለቱም መኮንኖች አንወጣም አሉ። በመካከላቸው አለመግባባት ነበረ። ወዲያው አታዘኝም ምንድነህ የሚል ነገር ተፈጠረ። እንግዲህ ሌላውን ያው ወታደራዊ ሚስጥር ስለሆነ እንተወው ለጊዜው። እንዲህ አይነት ትርምሶች አሉ። ይሄ ደግሞ ከዛኛው በኩል ሶሻል ሚዲያ ላይም የሚጽፉት ነገር አለ፣ ምርኮኛ ሆኖ የሚነግሩን ነገር አለ። ራያን ቀጥታ መስጠት ይፈልጋል። አሁን መከላከያው 8ኛ እዝ የሚባለው በጀነራል አሰፋ ቸኮል የሚመራው ኃይል ነው ያለው። ጀነራል ተስፋዬ ያለው ኃይል 6ኛ እዝ የሚባለው ሰራዊታቸውን ይዘው ያው ከራያ ወጥተዋል። አንድ እዝ ነው ያለው። ትግራይ ያሉት የተወሰኑ ኃይሎች መጥተው ተቀላቅለዋል። ይሄ ምንድን ነው የሚለው አሁን የእኛ ስጋት ምንድን ነው? እስከ ዛሬ አንድ እዝ አለ። ሁለት ሶስት እዝ ነው የነበረው። ሁለት ሶስት እዝ ሆኖ ውጊያውን አላቆማቸውም። አሁን ልዩ ኃይሉን ውጣ ብለው ፋኖም በትነው ራያን ማስያዝ ይፈልጋሉ የሚል ስጋትና አንዳንድ ጭምጭምታዎች አሉ። ከህወሓቶቹም እንደምንረዳው ሶሻል ሚዲያ ላይም እንደሚጻፈው በእነሱም ሚዲያቸው ላይ እንደሚያቀርቡት ደጀን ብርጌድና ጣና ብርጌድ ደንበራቸው ላይ መቀመጣቸውን ውጡ የሚያስብለው ነገር ምን ተፈጠረ? ምን መጣ ነው? ደንበራቸው ላይ ነው ያሉት። ስለዚህ አሳልፎ ለመስጠት ፍላጎት ባይኖር ኖሮ ሁለቱም አካላት እንዲወጡ አይደረግም ነበረ። የተወሰኑ ሻለቆቻቸውን አስወጥተዋል፣ የተወሰኑ ኃይል አስቀምጠዋል። ጦርነት ናፋቂው አሁንም ይሄ ጁንታ ቡድን ነገ መሳሪያ አንስቶ ጦርነት ሊያደርግ እንደሚችል እንሰጋለን። እኛም ደግሞ አሁን ካለው ኃይል ጋር የተነጋገር ነው። በእርግጥ የክልሉ ሰዎች ይሄንን በምንኛ እየተረዱት እንደሆነ አላወቅኩም። የታመመው ሰው በዝቶብናል። አሁን እንግዲህ የአማራ ትግል አስቸጋሪ ጎኑ አንዱ ምንድን ነው፣ መደማመጥ የሚባል ነገር የለውም። የሚመጡትም ሰዎች ይዘውልን የሚመጡት ነገር የታዘዙትን ቀጥታ ይዘው ማውረድ እንጂ ምክንያት መስጠት መፍትሄ መስጠት አይችሉም። አሁን ይሄ ሁሉ ዱላ ተሰብስቦ ወደ እኛ እንደሚመጣ ስለገባን እኛም በቅርብ ጊዜ ተሰባሰብን፣ ሰራዊታችንን ከያለበት ጠራን። ሀሮ የሚባል ቦታ ድረስ ቆመን አንሞትም። ወደ ኋላም መሸሽ አንችልም። ወደ ጎንም ወደ አፋር መሄድ አንችልም። በአፋር በኩል ሰፊ ክፍተት እየሰሩ ነው ያሉት። በአፋር በኩል እንግዲህ ትግራይ ውስጥ አንድ ምንድነው ሳፋየር የሚባል ማዕድን አለ፣ የከበረ ማዕድን። እሱን በጅቡቲ በኩል እያወጡ ይሸጣሉ። አንዳንድ እቃዎች በዛን እንደሚያስገቡ ይነገራል። ወደ ታችን ብንሄድ ችግር ነው፣ ወደ ኋላም ብንመጣ ችግር ነው። ስለዚህ ያለን ተስፋ የመጨረሻው ነገራችን እዚሁ ጉሮሮ ለጉሮሮ ተናንቀን እንሞታለን ነው። ከዚህ በኋላ የሚፈጠሩት ነገሮች እነሱ እንደሚያስቡትም አይደለም። ሁኔታዎቹ የተለወጡ ነው የሚሆኑት። ማፈግፈግ አይቻልም። በጥላት ይመስጠት አይቻልም።
እዚህ ላይ ላንሳ አንድ ነገር ምንድን ነው፣ በእውነት የአማራ ህዝብ አቅም አንሶት አይደለም፣ ጉልበት አንሶት አይደለም። በየትኛውም አቅጣጫ ከታሪክም ብንነሳ አገርን ሀገር ያደረገ ነው እና ችግር የሚገጥመው አይደለም የመንቀሳቀስ ጉዳይ፣ በጋራ የመንቀሳቀስ ጉዳይ ካልሆነ በስተቀር ችግሩ። እኔ አልፌ ልጠይቅ የምፈልገው ትጥቅ እንዲፈቱ ትህነግ የትግራይ ነፃ አውጪ ግንባር ትጥቅ እንደሚፈታ ነው እንግዲህ መንግስት በወቅቱ ተስማማሁ ብሎ የገለጸው። ይህን ባልፈታበትና ወደ ድንበር እየመጣ ከሆነ በቂ አቅርቦት እንዴት ሊያገኝ ለወረራ የሚያበቃቸው በቂ አቅርቦት እንዴት ነው የሚያገኙት? መሳሪያው ከበድ ያለው መሳሪያዎችንስ እንዴት ነው የሚያገኙት የሚለው እንደው ብትገልጽልኝ፣ የማውቀው ነገርም ቢኖርም እንደው ከአንተ ማወቅ እፈልጋለሁ።
አንደኛ አሁን ችግሩ ያለው አማራ ህዝብ ላይ አይደለም፣ አማራ መሪዎች ላይ ነው ችግሩ ያለው። ገዳያችን ቢላዋ እየሳለ ከፊት ለፊታችን ስልጣን ላይ እየተቀመጠ ውጊያው ምን እንደሚመስል እያወቁ እንዴት ብለን እንደተዋጋን እያወቁ ምን ሁነን እንደቆየን እያወቁ ትጥቅ ፍታ ሲሉን በጣም ይሄ ጤነኛ ሀሳብ አይደለም ብዬ ነው የምወስደው። በጣም የታመሙ ሰዎች አሉ በውስጣችን፣ ለህወሀት አሳልፈው የሚሰጡ ትላንትና ህወሀት መጀን ሲሉ የነበሩ ዛሬ ደግሞ መቼም ኦነግ መጀን የሚሉ ሰዎች አሉ ብዬ እየሰጋሁን ያለሁት። አንድ ነገር ልንገር፣ አንድ አይቼው የማላውቀው መሳሪያ
ስጋት ሳይሆን እናንተ ለእናንተ ምናልባት በስጋት ልት አሉ በደንብ ነው ያሉ። እኛ ባለን መረጃ እኮ እነኚህ ሰዎች በተለይ በዚህ በአማራ ክልልን እንደ አማራ ሆነው እንመራለን የሚሉት በከፍተኛ ደረጃ ለጥቃት ያጋለጡት መሆኑን ይህንን ህዝብ አንድና ሁለት የሚባል አይደለም አጋልጠውታል። እና ይቅርታ ቀጥል ካቆምክበት።
አሁን እኛ ትልቁ ችግራችን ምንድን ነው? በተናጠለም አግኝተውን በሆነም ነገር አግኝተውን ስንናገር ደካማውን ሰው እናጠዋለን። እከሌ እንዲህ ሆኖ ካሰበ እከሌ እንዲህ የሚል ከሆነ ምንድን ነው? የት ላይ ነው? ማን ነው ችግሩ? የዚህ ሁሉ መነሻ ምንድን ነው? ይጠፋናል። ምክንያቱም ሁሉንም ሰዎች ከዚህ የበለጠ ሌላ ጉዳይ ተፈጥሮብን ፍለጋ ሄደን እናውቃለን። ስህተት ልንሰራ ነው ብለን አሁን ሄደን የምናገኛቸው ሰዎች የሚነግሩን ከኛ የባሰ ነገር ተቆጥተው ተናደው እንዴት እንዲሆን ይችላል ብለው እንትን ይሉናል። ከጀርባ የሚሰራው ነገር ነው አሁን የጠፋን። ለምሳሌ የትግነግን ሁኔታ መጥተው ትጥቅ እንድናወርድ የጠየቁን ሰዎች ከፍተኛ መኮንኖች ናቸው፣ ከፍተኛ ባለማዕረግተኞች ናቸው። እነዚህ ሰዎች ጋር ቁጭ ብለን ስናወራ ግን በአማራነት ጉዳይ ቀልድ እንደሌለ ያስረዱናል። ትጥቅ ፍትሁ ብለው ግን ተልዕኮ ይዘው ሲመጡ ይሄ ነገራቸው ምንድን ነው? ይሄ ከየቦታው ተሰብስቦ መድረሻ ያጣውን አካል ሰብስቦት ይሄን ባታረግ እንዲህ አረጋለሁ የሚል ነገር እንዳለ ይሰማናል። ኤኒዌይ እሱን እንደንትናችን ያዝና በኢራቅ ጦርነት ወቅት እኔ ያየሁት መሳሪያውን ወይም አሁን በሊቢያ ጦርነት ወቅት ያየሁት መሳሪያውን እንደውም አላ ላይ እንግዲህ መከላከያ 12 ቀን የተዋጋው ፋኖ በጨበጣ ውጊያ ካልገባ በስተቀር አይሆንም ተባለ። ከዛ በፊት ግን የውጊያ ግንባር አንሰጣችሁም ብለውን ከጀርባ እንድንቀመጥ ከዘለፋ ጋር ነበር የመለሱ እና ወደኋላ ተመልሰን ጎበዝ ዝም በሉ ይሄ ቦታ መንቀሳቀስ ስለማይችሉ እንጠብቃቸው ተባባል። ሐሰን በጣም በሳል ሰው ነው መሪያችን፣ ዝም በሉ አለን ተቀመጥ። መጨረሻ ላይ ከአስራ ሁለተኛው ቀን ላይ ፋኖ ካልገባ አይሆንም ተባለ፣ ገባን። እዛ ቦታ ላይ ያየነውን መከራ እንግዲህ ከላይ ዝናብ ከታች እሳት በስድስት ሰዓት ውጊያ ነው ያን ቦታ ያስለቀቅ ነው የገፋ ነው። የፋኖ አስፈላጊነት እዚህ ላይ እየታወቀ በጦርነት ውስጥ የነበረን ድርሻ እየታወቀ ከመከላከያ ወንድሞቻችን ከልዩ ኃይል ወንድሞቻችን ጋር ሆነን ያደረግነው ታሪክ እየታወቀ እንዴት ትጥቅ ፍታ ሲባል ዝም ብለው ይመጣሉ የሚለው ነገር እያመመኝ እንዳለ ሆኖ እኛ ከዚች ቦታ ያገኘናት መሳሪያ ናት እንግዲህ መዋጊያችን። ያ አሁን ያልኩ በኢራቅና በሊቢያ ወቅት ወታደሮች ያገኘሁት እንትን ነው፣ አንዲት የተሰዋች ጁንታ ላይ የተገኘ ፎቶግራፍ ነው። ያ መሳሪያ እነሱ ይዘው ሲጠቀሙበት ነበረ። ይሄ መሳሪያ ኢትዮጵያ መከላከያ ላይ አላየሁትም። ምናልባት ወይ ቁጥሩ አናሳ ሆኖ ወይ ደግሞ በሌላ ግንባር ሆኖ ወይ ደግሞ እንግዲህ ለሌላ ቀን ይሆናን ተብሎ ነው። እነሱ ግን ይዘውት ሴት ተኳሽ ነች ይዘው የነበረችው። ፎቶአቸውም ገና የ14ና የ15 ዓመት ልጆች ናቸው። አስፈላጊ ከሆነ ፎቶአቸውን እልክልሃለሁ። በጣም የሚያስገርም ነገር ነው። ይሄን መሳሪያ ትጥቅ ፈትተዋል ብሎ የሚነግረን አካል ምን ሊያደርገን አስቧል? ሰውየው ስትላንታ ኢትዮጵያ ማፍረስ ይፈልግ እኮ ማን ያገደኛል ነው ያሉት። በእንዲህ አይነት ስሜት ውስጥ በእንዲህ አይነት ሂደት ውስጥ እያለን የኛ ሰዎች ከእንቅልፋቸው መንቃት ያልቻሉበት ምክንያታቸው ምን እንደሆነ ግራ እየገባን መጥቷል። አንደኛ ይሄ የሚመጣው ዱላ ሁላችንም ወደ አንድ ነገር እየሰበሰበን እንደመጣ እየተሰማኛለው ነገር አለ። አንድ ነገር በተፈጠረች ቁጥር ሁላችንም እየተነጋገር ነው። ወደ ህዝባችን ወርደው ፋኖ የሚባል ዘራፊ፣ ፋኖ የሚባል እንዲህ እያደረገ ብለው ህዝቡን አማከሩት። ዞር በሉ አላቸው። መዳኛችን ፋኖ ነው፣ ህልውናችን ፋኖ ነው አላቸው። ይሄንን ስራ እንዲሰራ ፋኖ እንዲጠላ ስራዬ ብለው ይሰሩ የነበሩ ሰዎች በሁላችንም ውስጥ ነበሩ። ስህተት የሚሰሩ ሌብነትን እንደ ስራ የያዙ እነዚህ ሰዎች ግን ፋኖ አልነበሩ። የቤት ስራ ተሰጥቷቸው እርስ በርስ እንድንጋደል ደም እንድንቃባ፣ እንግዲህ ራያ ውስጥ ጥቁር ደም ይባላል። የሁለት ባላባት ልጆች ከተነካኩ ራያ ውስጥ ትስስር ነው፣ ወይ ወንድም ነው፣ ወይ ወንድም ወንድም ነው፣ ወይ አማች ነው። ባህድ ብዙ የሚባል ነገር የለም። የመጣው ሰው ራሱ ለምዶ ነው የሚቀረው። ይህን ህዝብ መበተን ነበር አላማው፣ አልተሳካም። ምክንያቱ ሁላችንም ታግሰን መጣን። ብንሰዳደብ እንኳ የሚያጨካክንን ነገር እንዳይኖር አደረግን። እንኳንስ ጥላቶቻችን የራሳችን ሰዎች ይህን ሲሰሩብን የነበረው ስህተት ሲሰራ መከላከያስ ተሰርቷል፣ ልዩ ኃይልስ ተሰርቷል፣ ሚኒሻስ ተሰርቷል፣ ፋኖስ ተሰርቷል። ጎልቶ የፋኖ ነገር ወጥቶ ከማህበረሰብ ይሄ ወገንተኛነት አሁን እኮ አዲስ አበባ ስትሄድ ፋኖን ትረዳለህ ነው የምትባለው ሀብታም ስትሆን። በክልሉም ውስጥ ያሉ ባለሀብቶች አንተ እየተረዳ ነው ብሎ የሚሰደቡት ከላይ ከአንድ ቋት የወጣን ስድቡ ይበታተናል። ታች ያሉት ሰዎች ይደበድቡናል። እኛ ተሸክመን ሆነ የመጣ ነው። አንዳንዱን ነገሮች ሪከርድ ለማድረግ ሞክረናል እና አንዳንድ የራሳቸውን ሰዎች ስናሰማቸው በጣም ያዝናሉ፣ በጣም ይበሳጫሉ። ጥላት ላይ ካደረግነው ውጊያ በላይ ውስጣችን የነበረው ውጊያ ራሳችን ወገን ጋር የነበረው ውጊያ ነው በጣም ከባድ የነበረብን። ሬሽን የለንም። ወንድሞቻችን የሰጡን ሬሽን ነው እየበላን የመጣ ነው። አንድ ነገር ስናድናቸው ደግሞ አንዴ ይሰጡናል። እንዲህ አይነት ነገር በስሜት የተሞላ እንጂ ኦርጋናይዝድ ይሆን አልነበረም። ፋኖ ሲጠራ ያለህን ይዘህ ውጣ ነው የተባሉ። ያለውን ይዞ የወጣ አካል በሰፈሩ በሚያውቀው ነው የተጓደ ነው። ስልጠና አልሰጠም፣ ትጥቅ አልሰጠንም፣ ማርከን የታጠቅ ነው። ይህንን ቅስም ካልሰበርን የአማራ ቅስም አይሰበርም የሚል ስሌት አላቸው በፊተኞች በጅሎቹም በጅቦቹም በኩል። ይሄ ገብቶት አማራ አይሙት የሚል የክልል አመራር በጭራሽ የለም። እኔ መጀመሪያውኑ ይቺ ሀሳብ አንስተው ወደ ደህና ነገር ሊመጡ ሲባል እኔ በፍጹም ብዬ ጠራጠር አንዱ አትመኑል ነበር። አሁንም የገጠመን ይሄ ነው።
በጣም ጥሩ በጣም ጥሩ። ካለኝ ሰዓት አኳያ ነው እንደው ከአንተ ጋር ሰፊ ጊዜ ወስጄ መወያየት ነው የምፈልገው። በሌሎች አጋጣሚዎች ከዚህ በፊት ማስቤ ነበረ። አንድ አጠር ያለች ጥያቄ ነው ያለኝ፣ ደቂቃ አንድ ደቂቃ ቢሆን ነው እና ታዲያ ይህ ሁሉ እየተከናወነ ፋኖ ትጥቅ ማስፈታት የተፈለገበትን ጉዳይ ለጠላቶቻችን አሳልፎ መስጠት የተደረገ ማለት የሚደረግ ዘዴ መሆኑ እየታወቀ እነሱም ትጥቅ ፍቱ ባዮች ቢያንስ እንኳ ልዩ ኃይላቸውን እንደው እንደ ትህነግ ባያደርጉም እንደ ኦሮሙማም ግማሽ ሚሊዮን በላይ ባያደርጉም እንደ ትህነግም ወደ ግማሽ ሚሊዮን በላይ ባያደርጉም እንደው ከሁለት መቶ እስከ ሶስት መቶ ሺህ ልዩ ኃይል ጥርት ያለ እንዴት ለአማራ ህዝብ ማዘጋጀት ያቅታቸዋል? ምንድን ነው በአጭሩ በአንድ ደቂቃ ውስጥ
የአለቆቻቸውን ፍቃድ ለመሙላት እንጂ የአማራን ህልውና ለመጠበቅ የቆመ አንድም ፓርቲ ስለሌለ አንገታችንን የምንደፋው ፋኖ የሚባለው ይሄ ሚካኤል ሲመጣ የሚለፈልፈው አጋንንት የሰፈረበት ሰው ሁሉ እንዳለ ሁሉ ፋኖ ሲባል የሚለፈልፉ በፊትና በኋላ ጠላቶች አሉን። የእነሱን ፍቃድ ለመሙላት የታሰበ ሂደት እንጂ ለአማራ የቆመ አካል አለ ብዬ አልገምትም። እኔ አሁን በቀደም ትጥቅ ፍቱ ካለ በኋላ ከዚህ በኋላ ሌላ ነገር መታሰብ ካልቻለ እያንዳንዳችን ላይ አንገታችን ላይ ገመድ እየታሰረ ያው ለባርነት እንደምንሸጥ ነው እኛ የገባን። ስለዚህ ምርጫው የራስ ነው፣ ወይ አህያ ሆኖ መጫን ነው ወይ ጀግና ሆኖ ነፃ መውጣት ነው የሚጠበቅብን።
አመሰግናለሁ። ፋኖ ምስጋን ደስዬ ለዚህ አጭር የቃለ ምልልስ ሺ ብለኸኝ በመቅረብህ በጣም ነው የማመሰግነው። በሌላ አጋጣሚ እንገናኛለን። የጋሽ አማራ ድምፅ ሬዲዮ በመላ ኢትዮጵያ በአጭር ሞገድ በ15360 ወይንም በ19 ሜትር ባንድ የሚተላለፍ ነው። አድማጮቻችን በሌላ ፕሮግራም ላይ ይዤ ቀርባለሁኝ። ወንድማችንን ለዛሬው ይህን ይመስላል። በመልካም ምሽት ይሁንላችሁ።